ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 2 ቀን 2013 ዓ.ም ምረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 2 ቀን 554 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም ነገረኛ ዝንጀሮ ውሻ ታረባለች በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ለሰላም ዲሞክራሲያ የሚያዝያ ወር 2006 ዓመተ ምህረት እትምን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
በሰሜን ሸዋ በአሸባሪው ጥቃት የተፈናቀሉ ሰዎች ቁጥር ከ253000 በላይ የደረሰ ቢሆንም በቀይ መስቀል ደረጃ እርዳታ የሚያገኙ ሰዎች ቁጥር ከ20000 እንደማይበልጥ የድርጅቱ ኃላፊዎች ለዜና ተቋሞች ተናግረዋል። ለተፈናቃዮቹ ምግብ ነክ የሚሆን ቁሳቁሶች፣ አልባሳት፣ ብርድ ልብስ፣ ፍራሽ፣ ድንኳን እንዲሁም ከጤና ጋር ተያይዞ የተለያዩ መድኃኒቶችን እንደሚያስፈልግ ተጠቁመዋል። ተፈናቃዮቹ ለዕለት የሚንቀሳቀሱበት ገንዘብ እንደሚያስፈልጋቸው ተገልጾ ችግሩን የማቃለል ተግባር በቀይ መስቀል ብቻ ሳይገደብ ሌሎች የእርዳታ ድርጅቶችም እጃቸውን ሊዘረጉ ይገባል ተብሏል። በዚህም በተጨማሪ ተፈናቃዮቹ ወደ ቀያቸው ተመልሰው የፈረሰ ቤታቸውን መስራት እንደሚያስፈልግም ጉዳት የደረሰባቸው የንግድ ድርጅቶችን መቋቋሚያ እንደሚያስፈልጋቸው የቀይ መስቀል ኃላፊዎች ተናግረዋል። እስካሁን በአገዛዙም ሆነ በእርዳታ ሳይ ድርጅቶች በኩል ለተፈናቃዮቹ የደረሰው እርዳታ አንስተኛ መሆኑም እየተነገረ ነው። በብዙ ሺህ የሚቆጠሩ በወልቃይት ጠገዴ ሰቲት ሁመራ አስተዳደር ባለው የሁመራ ከተማ ውስጥ የሚኖሩ ሴቶች ረቡዕ ሰኔ 2 ቀን ከፍተኛ ሰላማዊ ሰልፍ አካሂደዋል። የሰልፉ ዋና ዓላማ የወልቃይትና ጠገዴ ህዝብ በወያኔ ቡድን አስተዳደር ስር በነበረበት ወቅት የደረሰበትን ግፍ ለማሳወቅና በተለይም የምዕራባውያን ጣልቃ ገብነትን ለመቃወም ነው። በሰልፉ የተለያዩ ተናጋሪዎች ለ30 ዓመታት በወያኔ ቡድን የደረሰባቸውን ግፍ ዘርዝረው የተናገሩ ሲሆን ሲደርስባቸው የነበረውን በደል እንዲወገድ ማንም ያልደረሰላቸው መሆኑን ተናግረዋል። የውጭ ጣልቃ ገብነት በጽኑ ያወገዙ ተሳላፊዎች ማካድራ ላይ የተፈጸመውን ግፍ ማየት ያቃታቸው አሜሪካ አሁን ነጻ ስንሆን አለው ማለት ተቀባይነት የለውም ካሉ በኋላ በማንነታችን እንደማንደራደር ሊያውቁ ይገባል ብለዋል። በሰልፉ ላይ ተይዞ ከነበሩ መፈክሮች መካከል ዓለም ያልሰማው የዘር ማጥፋት ወንጀል በወልቃይት ጠገዴ አማራ ላይ ተፈጽሟል፣ ወያኔ የፈጸመው ግፍ ይታወቅልን፣ የአማራ ግፍ ጥግ ማሳያ ወልቃይት ጠገዴ ነው፣ የዘር ማጥፋት ወንጀል ፈጻሚዎች የወያኔ አማራሮች ለፍርድ ይቀርቡ፣ የትግራይን አስተዳደር አንቀበልም፣ ከትግራይ ወንድሞቻችን ጋር ግን አብረን እንኖራለን የሚል ይገኙባቸዋል። በአዲስ አበባ ከተማ እየተሰሩ ያሉ ቤቶች ለተለያዩ አደጋዎች ተጋላጭ መሆናቸው ምንጮች ዘግበዋል። በአዲስ አበባ ከተማ ከሚሰሩ ቤቶች መካከል 80% የሚሆኑት ለአደጋ ተጋላጭ መሆናቸውና የከተማው አስተዳደር የእሳት አደጋ ስራ አመራር ኮሚሽን ገልጿል። በ50ሺና ከ150ሺ ኮንዶሚኒየሞች በማህበራት ቤቶች በመንግስትና በግል ቤቶች ላይ በተደረገ ጥናት መሰረት ጥራታቸው የተጠበቁ ቤቶች 20% የሚሆኑ ብቻ መሆናቸውም ተነግሯል። ለዚህ ምክንያት የሆነው አሰሪዎች አደጋ መከላከል ግንዛቤ ውስጥ ከተው ቤቶቹ እሳት ጎርፍ መሰል አደጋዎች መቋቋም እንዲችሉ አስፈላጊ ግብአቶችን አለመጠቀማቸው መሆኑን ተጠቁመዋል። ሲሚንቶና የመሳሰሉት ሌሎች መሰል ቤት መስሪያ ዋጋቸው በየጊዜው ከመጨመሩም በላይ ከገበያው ከናካቴው መጥፋታቸው ቤቶች ደረጃቸውን ጠብቀው እንዳይሰሩ ከሚያደርጉ ምክንያቶች ውስጥ ዋናው ነው በማለት ጉዳዩን የሚያውቁ አንዳንድ ወገኖች ተናግረዋል። በትግራይ የመደፈር ጥቃት የተፈጸመባቸው ሴቶችና ልጃገረዶች ቁጥር ከ1000 መብለጡን የትግራይ ጊዜያዊ አስተዳደር ገልጿል። በትግራይ የሚገኙ ሆስፒታል አላፊዎች ያስገድዶ መድፈር ጥቃት እየጨመረ እንጂ እየቀነሰ አለመሄዱን ገልጸው በሻዕቢያና በአገዛዝ ወታደሮች የተደፈሩ 238 ሴቶች ጽንስ ለማቋረጥ ወደ አይደር ሆስፒታል መሄዳቸውን ተናግረዋል። በሌላ ዜና በትግራይ ውስጥ ሰዎች በረሃብ ምክንያት እየሞቱ መሆናቸውንም የዓለም የምግብ ፕሮግራም ኃላፊ ረቡዕ ሰኔ 2 ቀን በሰጡት መግለጫ ገልጸዋል። ኃላፊው ጨምረው እንደገለጹት ለዝግጅት ያለው ጊዜ ያለቀ ስለሆነ ለረሃብተኞቹ እርዳታ ለማድረስ መሰናከል የሆኑትን ሁሉ ማስወገድ ያስፈልጋል ብለዋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ነገረኛ ዝንጀሮ ውሻ ታረባለች። ተጋብም ሲበዛ ሞትን ያፍረሳል። ኮሎኔሉ በደረቁ ሊላጨን እየሞከረ ያለ አፈምላጭ ነው፣ ግን አልተሳካለትምና ቀቢጸ ተስፋ ያፍለፈልፈዋል። ከነሽ መልስ አብዲሳ የተሻለ ፖለቲካ የሚያውቅ አላገኘምና ሲቀበጣጥሩ የኢትዮጵያን ቀውስ ያባብሳሉ። በመሰረቱ ካየነው ግን ፍትህ አጠጡ ወንጀለኞች ሊቀጡ ቀርቶ አንቱ መባላቸው መከተሉ ግፍ መፈጸም ምንም ጉዳት የማያደርስ መሆኑ መታየቱ ሰለባው እንደ ያባይነቱ በቀጣይ ሊጠቃ ሜዳው መመቻቸቱ ወዘተ ምንም ለውጥን መሻሻልን የሚደግፍ ሆኖ አልተገኘም። ነፍሰ ገዳዮቹ ፋሽስቶችን ዓለም አበበ ፍሳ ደስታ ወዘተ ምን ደረሰባቸው? ስንቱን ያስለቀሰችው ገነት ዘውዴ ለፍርድ ቀረበች? እቴጌ ሙስና የመለስ ሚስትስ ምን ደረሰባት? ስንቶቹ በደማችን የተጨማለቁ ሻምበሎችና ኮሎኔሎች ባለ ስልጣኖችና ገዳይ አዛዦች ደርግም ወያኔዎች እስካሁን አልተነኩም። ይባስ ብሎ አልፎላቸዋል። ለነጻ ኑሮ በኢትዮጵያ ሲበቁ ሰለባዎቻቸው እነይ ሀፓ ዛሬም ለሀገራቸው መሬት እንዳይበቁ ታግደው ይገኛሉ። የታገልናቸው ፊውዳሎችስ የህዝብ ንብረት የናንተ ነው ተብሎ ተመልሶላቸው በአገር ሲንደላቀቁ እያየንም አይደል? ጭቁኑ ማን ነው ጨቋኝስ ማን ነበር ነው የሚለው ድብልቅልቁ የወጣ ይመስላል። ኮሎኔሉ ወራሱን የተቀማ ነጋዴ ይመስል በጠራራ ፀሐይ ምርጫ አቸንፈናል እንብኝ ካላችሁ ደማችሁ ይፈሳል ሊለን ተነስተዋል። ዋዛና ፈዛዛ የለውም ለዛ እንዲሉ ከባህር ወጣን ባይ ማህይም ተከታዮቹ ደግሞ አላቅማቸው ግራቀኛቸውን መዝለፍና አገርን ለጉዳት ማጋለጡን ተያይዘውታል። የመጅራስ ሽመልስን ትችት ያጤኗል። አሜሪካ ማዕቀብ የቪዛ በሚል ያወላገደው እርምጃ በመሰረቱ ማንን እንደሚጎዳም መረዳት ያቃታቸው ብዙ ሲጫጫው እየሰማን ነው። የማዕቀብ ማንን ይጎዳል? በሚቀጥለው 50 አመታት አሜሪካ ማይጓዘውን የአማራ ሚሊሻ ወይስ በዘረፈው ንብረት አሜሪካ ተመላልሶ ንብረት እየገዛ ያለውን ሊገዛም የተነሳውን ወያኔና ዘረኞቹን መንጋ? ምዕራብ ትግራይ ብለው የሚጠሩት ወልቃይት ጠገዴ የአማራው መሬት መሆኑን በተጠናከረ ጥረት ማስረዳት ማስጨበጥ ሲገባ የዚሁ አካባቢ ምሁሮች ኮሎኔሉን ድጋፍ መስጠት ላይ ሲረባረቡ ነው የሚታዩት። ማዕቀቡ ግን ኮሎኔሉን ከነመንጋው ከጎዳው ለኢትዮጵያ የሚጎዳም የሚጠቅምም አይደለምና የነሱን ቅራኔ በስልት ማባባሱን በስልት መያዙ ቅድሚያ ሊሰጠው የሚገባ ነው። አገርና ዘረኛው መንጋ ተወራራሽ አይደሉም። ጭራሽ ይህን ስቶ በወያኔና ኮሎኔሉ ድር ገብቶ መንፈረጋገጡ ምንም ጠቀሜታ የለውም። ቢያንስ ለኢትዮጵያ የሚበጃት አይሆንም ሊሆንም አይችልም። በአሜሪካ ላይ ተቃውሞ ለማነሳሳት ጥረቱ አስቂኝ ከመሆን የሚያልፍ አይደለም። ወያኔንም ኮሎኔሉንም በራሳችን በኢትዮጵያ ላይ የጫነው አሜሪካ ራሱ ነው። አገራችንንም ለሱዳን ግብጽ ከፍተው ያስጠቁት እነሱ ናቸው። ስንቱ አማራ ሲፈጅ ሲታረድ ከወያኔ ጊዜ ጀምሮ አልሰማንም አላየንም ብለው ያስጠቁንም እነሱ ናቸው። ማን ነው መሬታችንን ለሱዳን የሰጠው? የአሜሪካ ማዕቀብ ተብዬ ህዝብን አይመለከትም ይላፉበት ስንልም ይህን ሁሉ በማጤን ነው። በ1997 ዓ.ም ትግላችንን ማናከሸፈ? ከዘመን ጀምሮ የኛንም የአፍሪካንም ህዝብ ትግል ማናደናቀፈ? ማን ነውስ አሜሪካ ባለመሄድ የሚጎዳ? ወያኔና ኮሎኔሉ እኮ ናቸው መንጫጫትን የተያዙት። በመሃል ገብተን ማንቦጫረቁ የኛ ስራ ሊሆን አይጠበቅም። የኮሎኔሉ አገዛዝ ነገረኛ ዝንጀሮ ነው። ራሱን የሚጎዳውንም ይሰበስባል። ንግርት ትንግርት አለኝ ባይ ትዕቢተኛ በመሆኑ አላዋቂነቱን ጭራሽም የማይቀበል በመሆኑ ያልተደረገን ምርጫ አሸንፍ ያለው ባይ ወፈፌ ቢጤ እየሆነ መጥቷል። ለነገሩ በምርጫው የሚሳተፈው ህዝብ ቁጥር ኢምንት መሆኑ ግልጽ በመሆኑ የማጭበርበሩ ዝግጅት ተጠናቋል። ይህ ሁሉ ግን ለውጥ አያመጣም። ለሀገራችን ሰላም ዴሞክራሲን አያሰፍንም። ይህ ግልጽ ሆኖ ሳለ ምርጫ ካልገባን ብለው የሚንደፋደቡት ራሳቸውን ለትዝብት አጋልጠው መገኘታቸው አልቀረም። የመንጋውን ምርጫ ብቻ ሳይሆን በአገር ቤትም በውጭም ያሉትን የመንጋውን ተቋሞች፣ ደጋፊ ሆቴሎችና ንግድ ቤቶች ወዘተ ላይ በህዝብ ደረጃ ማዕቀብ ልናደርግባቸው ይገባናል። ትግላችን ተፋፍሞ መቀጠል እንጂ በእነሱ ማደናቀፊያ የተነሳ መሰናከል የለበትም። ወያኔንም ሻቢያንም ኮሎኔሉንም ህዝብ ሊደግፍ አይችልም። የወዳደር ምሁር ተብዮች ስልጡን ፖለቲካ አፈር ይብላ። ኢትዮጵያን ከዘረኞች ጥቃት ለማዳን ተባብረን እንታገል። ድል ለኢትዮጵያዊነት
ገደሉ አፍቃሪ እየሞቱ ተደማሪ ገዦች እንደፈለጉ የሚያስቀብጡበት እድል እክል ቢገጥመው በድንጋይ በጠጠሩ በጉቶ ማስተባብ የተለመደባት ሀገር ላይ መሆናችንን መዘንጋት አይኖርብንም። ወንጀለኛን ከህግ ልቅ በክርን ለመቅጣት የምንጋበዝ በይቅርታ ነጻ ለማውጣት የምንጥር በቀልን በጸሎትና በልመና ለመፈወስ የምንጓጓ ሁሉም ነገር ለህግ ያለን ክብር እየተቀጠ መሄዱን ያረጋግጣል። ገጨኝ መታኝ አነገለኝ ብሎ ማለትን ፈርተው እሚታቸውን ዋጥ አድርገው ከነቁስላቸው ከመኖር ውጪ አማራጭ የሌላቸው ዜጎችን ቁጥር ከአመት ወደ አመት እየጨመረ እንዲሄድ እያደረግን ነው። አሻፈረን የሚል ጀግና ትውልድ እንዳይኖር ለማድረግ ወያኔ በተቀናጀ መልኩ ጥቃት እያደረሰ መሆኑ የታወቀ ነው። እውነታውን መለወጥ የሚቻል አይሆንምና ፈሪስካን ወረድረስ ጎበዝ መኖሩን ሊያክዱት አይችሉም። ባንዳካለም ጀግና መኖሩ ሀቅ ነው። ድሮ ጥንት አንድ እንደልባ ኗሪ ሹመኛ ኗሪውን ያሰቃየ ሲኖር አባቱ የገደለበት ሰው በወሰደው ኦሪታዊ መላሽ በመወገዱ ተጎረቤት ዘን ሹክሹክታ ጎልቶበት አጉረምራሚዎች በሁለት ጎራ ተከፍለው ይታዩ ነበር። አንደኛው ወገን ያባትን ጓደኛ መግደል ተገቢ አይደለም ሲል፣ ሁለተኛው ክፍል ደግሞ በዝምታ የቤቴ መቃጠል ለቱሃኒም በጀኝ የሚል አይነት ስሜት ውስጥ መግባቱ ይስተዋል ነበር። እርግጥ ነው የገዳይን ጉልበት በመሳም የተገዳይ ወገን እርቅ ያወርድ ማለቱ የሚሰራ አይሆንም። ፍቅር በህግ ከታገዘ ባህል የመሆን እድል ይገጥማል። ያለ ህጋዊ ድጋፍ ግን ገደቡን ስቶ መንከስም ፍቅር እስከመሆን ሊደርስ ይችላልና አደጋ አለው። በወዳት ገደልኳት የሚሉ አይነት ጨዋታ ወያኔንም በስተመጨረሻ አፍረክርኮታል። ወያኔን በፍራሽ አዳሽነት ለማገልገል የተነሳው አዲሱ ሹምም ቢሆን አይሳካለትም። ስልጣንን ወዶና አፍቅሮ ለህዝብ ሰላምን ማስተን የሚቻል አይደለም። ምክንያቱም ስልጣንና ግለኝነት የሚለያዩ ናቸውና ሰላምና ህዝብም እንደዚያው። ማንኛውም ትክክለኛ አይምሮ ያለው ዜጋ የኢትዮጵያን የታሪክ ውጣውረድ የሚያውቅ አሁን ያለችበትን ሁኔታ የሚረዳ በምንም አይነት መልኩ ህዝብን በአንድ ፓርቲ ራይ አስተዳድራለሁ ብሎ ማሰብ አይችልም። ወያኔ የኢትዮጵያን ህዝብ በጎሳና በዘር ሸንሽኜ እገዛዋለሁ የሚለው እቅዱ ከሽፎበታል። የከሸፈውን ህዝብ ስለማይፈልገው ነው። ይህንን የህዝብ ፍላጎት ለመቀልበስ የሚጥረው አዲሱ ሹም ልዩ ልዩ ምልጃዎችን እያቀረበ ነው። ህዝብን አጭበርብሮ ጊዜያዊ ድጋፍ ማግኘት ሀቅን ሊደብቅ አለመቻሉንም የተረዳው አይመስልም። አዲሱ ሹም እኛን አትጫኑን፣ እንደምትዋት ከፊት ለፊታችን እንጂ ከጀርባችን አትመልከቱ፣ በጥንቃቄ ካልተያዝን ወድቀን ልንሰባበር እንችላለን፣ ከተሰባበርን ደግሞ ስብርባሪው እግር ይቆርጣል እያለ ነው። ልክ አጼ ኃይለ ሥላሴ ላንድ በጊዜው ታዋቂ ለነበረው አሳምነው ገብረወልድ ለተባለ የራዲዮ ጋዜጠኛ የሰጡትን አይነት መልስ ግርማዊ ጃንሆይ ከርሶ እድሜ በኋላ የኢትዮጵያ ድል ምን ይሆናል ብለው ይገምታሉ ለሚለው ጥያቄ በመጀመሪያ የሀገሪቱ ህገ መንግስት ጠንቅቆ ማወቅ ያስፈልጋል በሚል በቁጣ ነበር የመለሱት። ወያኔም እኔን መንካት ኢትዮጵያን ማፍረስ ነው፣ መጀመሪያ የዘር ክልል ፖሊሲን ተግባራዊነት ማጤን ያስፈልጋል ይያለን ነው። አዲሱ ሹም ከእቅዱ ጋር ሊሄድ የማይችለውን እንደ ኢሃፓ ያለ የብዙ ዘመን የትግል ልምድ ባለቤትና በኢትዮጵያ ፖለቲካ ላይ በቂ ተመክሮ ያለውን ድርጅት ማግለል የፈለገበት ምክንያት ግልጽ ነው። የሚገርመው ግን የዘለፋ ቃላት መሰንዘሩ ነው። ያም ቢሆን ግምት ውስጥ አስገባው እንጂ ውዳሴን አላስገኘለትም። አዲሱ ሹም ኢህአዴግ የማጭበርበሪያ እድሳቶች ስላደረገ የእድሜ ልክ ፓርቲ ከመሆን የሚያግደው ነገር የለም፣ ኢህአዴግን ለመቋቋም የህሊና ዝግጅት ያስፈልጋል፣ ከባድ ተፎካካሪ መሆን ያስፈልጋል እያለ ለራሳቸው የትግል ዓላማ ሳይሆን የሀገር ናፍቆት ያጠቃቸውን አዛንቶች እየቀለደባቸው ነው ያለው። እርግጥ ነው በሀገር ውስጥ ትግል ተወጥሮ በነበረበት ወቅት ባዳን እነዚህን በውጭ የሚገኙትን በምህረት አስገባና ደጋፊ አድርጋቸው ብለው በመከሩት መሰረት ጠራርጎ አስገብቷል። ሁሉም ኦነግን እንዲያጅብ የተደረገ እንጂ ዋጋ ሰጥቶ ያነጋገራቸውም የለም። ቢያስገባቸውም እንኳንስ ለህዝብ አማራጭ ሆነው ሊገኙ እንደ አዲሱ ሹም ፕሮግራም በተደማሪነት ሚዛን የሚደፋ ሆነው አላገኛቸውም። ኮርስ እንዳይሰጣቸው እድሜያቸው ሳይቸግረው አልቀረም እንጂ አክብሮ እንኳን የሚመራቸው አይሆንም። ለምስጋናም እንኳን ድምጽ አለመስጠታቸው የራሳቸው ጉዳይ እንጂ የሹሙ ጉዳይ አይደለም። ኦነግ ገና እንደገባ ነው ስራው ላይ የዋለው። ሀገር ማፍረሱን ህዝብ መከፋፈሉን በላይሰንስ እየተንቀሳቀሰበት ነው። ዋ ኋላ እያለ አዲሱን ሹም ሲያስፈራራ አንድነት የሚሉ ድምጻቸውን አጥተዋል። ትንፍሽም አይሉም። ግድያውን ለመተቸት የመራራ ጉዲናን ታህል እንኳን ድፍረት አላገኙም። በዚህ ላይ አዲሱ ሹም ከውጭ እንድትገቡ ፈቀድንላችሁ እያለ አንገታቸውን እንዲደፉ ያደርጋቸዋል። የህዝብን የውስጥ ድል አስቀምተው የገቡት እነዚህ የስም ድርጅቶች እንኳንስ ተጽዕኖ ፈጣሪ ሊሆኑ አድናቆትን እንኳን በወጉ ማቅረብ አልቻሉም። የትግሉም ሆነ የድሉ ባለቤት የኢትዮጵያ ህዝብ ነውና በትዝብት እየተመለከታቸው ነው። የወያኔው ሹም ውጭ ሀገራት የቆዩ ተቃዋሚዎችን ሳይቀር ወደ ሀገራቸው እንዲገቡ ፈቅጃለሁ፣ እስረኛ ፈትቻለሁ፣ የአዲስ አበባ ጥቂት ወጣቶችን ባስር ምንድነው ጥፋቱ እያለ ማካካሻ አድርጓቸዋል፣ አሸማቋቸዋልም። የእስከዛሬውን የስደት ኑሯቸውን ሁሉ አፈር አስገብቶባቸዋል። የትግላቸው መሰረት ሁሉ ህዝብ ሳይሆን የራሳቸው ጥቅም እስኪመስል ድረስ አጋልጧቸዋል። ይህ አይነት ሁኔታ ከኢሃፓ እንደማይጠበቅ የታወቀ ነው። ኢሃፓ የሚታገለው የታገለውም ህዝቡን ለስልጣኑ ለማብቃት እንጂ ከገዢዎች የራስም ሆነ የምሳ ግብዣ ላይ እየተገኘ የሚሞዳሞድ ፓርቲ አለመሆኑን ጠላቶቹ ማውቃቸው ያስደስተዋል። ለብዙ ዘመናት ድሃን ያገለለ ህዝብን ለስልጣን ያላበቃ የቤተ መንግስት ቁርጥን አሻፈረኝ ሲል የኖረ ነውና በግብዣው ተዋጥቶም ለግብዣው ቋምጦም አያውቅም። ለወያኔ የጸጋና ለውጥ የሚያጨበጭቡ አንድም ጉዳዩ ያልገባቸው አለበለዚያም በአሜሪካኖችና በአረብ ሀገሮች አይዞ ባይነት የሀገሪቱ ችግር በዚህ አይነት መልኩ ይጠናቀቃል ብለው ያመኑ ናቸው። ባለፉት ዘመናት ሁሉ የውጭ ጣልቃ ገብነት በሀገራችን ላይ ያደረሰውን ጉዳት ማገናዘብ ያቃታቸው ናቸውና አትዋዙ ማለቱ ተገቢ ነው። ተቆራጥ ግን ሀገርን ማዳን አማራጭ የሌለው ነው። ግን ለኢትዮጵያ ህዝብ
ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ቅጽ 39 ቁጥር 5 ሚያዝያ 2006 ዓመተ ምህረት ህዝብን ለመስዋዕትነት የጠራ ችግር ሳይወገድ ትግል አያቆምም። የህብረተሰብ እድገት ቅራኔና ሂደትን መረዳት ያልቻሉ የህዝብ አመጽና ፍንዳታ በጥቂት ተንኮለኛ ሴራ የሚመጣ ይመስላቸዋል። እነዚህ ሰዎች በአጼው በስርዓት ላይ ጎርፍ እየመጣ ባለበት ጊዜ ችግሩን የፈጠሩትና የሚያባብሱት ጥቂት በፈተና የወደቁ የዩኒቨርሲቲ ተማሪዎች ናቸው የሚለውን ክስ ሲደረድሩ ባሽተው ነበር። የሚያሳዝነው ዛሬም ቢሆን የነበረውን ችግር ሁሉ የኤርትራን ጉዳይ ሳይቀር የትውልድን ኢሃፓ ፈጠረው ብለው አላዋቂነታቸውን የሚያጋልጡ አሉ። ህብረተሰብ ሂደቱ የራሱ ህግ አለው። ቅራኔዎች ባለው ስርዓት የሚወሰኑ ናቸው። ቅራኔዎቹ ሲበስሉና የሚረግቡበት ሁኔታ ሲጠፋ ፍንዳታ መከተሉ አይቀሬ ይሆናል። ያኔ ህዝብን የሚያቆመው ኃይል ከቶም አይኖርም። ህዝብም ቀይዶ ይዞት ከነበረው የንቃተ ህሊና ማነስና ከፍርሃት ይላቀቃል። ሞት አይፈሬ ሆኖ ለመስዋዕትነት ይነሳል። በየካቲት 66 የፈነዳው የህዝብ አብዮት ይህን ሂደት የተከተለ ነበር። የካቲት አብዮት የፈነዳው በገዢው መደብና በህዝብ መካከል የነበረው ቅራኔ ከማይታረቅበት ደረጃ በመድረሱ ነው። በስልጣን ላይ የነበሩት ክፍሎች ጊዜያቸው ማለቁን ባለመረዳታቸው የህዝብ አመጽ የሽሮ ተክተክ ብቻ መስሏቸው ባጭሩ የሚረግብ ነው ብለው ደመደሙ። የ1953 ዓመተ ምህረት የነ መንግስቱ ነዋይ መፈንቅለ መንግስቱ የሰጣቸውን ማስጠንቀቂያ ተቀብለው ማድረግ ያለባቸው የሚገባቸውን ተገቢ ለውጥ ቸል ከማለታቸው ሌላ ሁኔታው በህዝብ በተለይም በተማሪዎች መንፈስና ንቃት ላይ ያደረሰውን ጫና ይገነዘቡት አልቻሉ። አብዮቱ እንደ ክረምት ጎርፍ ድንገት አጥለቀለቃቸው፣ አንደምታውንም በቅጡ ሳይረዱ ውድቀታቸው ባስከፊ መልኩ ተከሰተ። የካፒተን አብዮት ግብታዊ ነው ማለቱ የተለመደ ቢሆንም ይህ ድምዳሜ ትክክል አይደለም። አብዮቱ የፈነዳው ቦግ ጭልም ሲል በቆየና ለረጅም ጊዜ በህዝብ በተካሄደና የደም ዋጋ ሲከፍልም በቆየ ትግል ነው። በተለያዩ አካባቢዎች በተናጠል በተለያዩ ጥያቄዎች ዙሪያ ይደረጉ የነበሩ አመጾችና ተቃውሞዎች የመደራጀት ጥያቄን አጉልቶ በፖለቲካው መድረክ የመወያያ ርዕስ አደረገው። ይህንን ሁኔታ በወቅቱ የተገነዘቡትና ጉልህ አስተዋጽኦ ያበረከቱ የዛ ትውልድ ብርቅዬ አባላት ኢህአፓን በ1964 ዓ.ም ለመመስረት ረግረጉ ተመቻቸላቸው። በሂደቱም በርካታዎች ለመቀላቀል እድሉን በማግኘታቸው ተሰበጣጥረው የነበሩ ትግሎችን ለማቀናጀትና አመራርና አቅጣጫ ለመስጠት የኢህአፓ መመስረት መልካም አጋጣሚ ፈጠረላቸው። በዚህም በርካታ ድሎችን ለመጎናጸፍ አስችሏቸዋል። አንጋፋ የተባለውን ቅጽል ኢህአፓ ሊጎናጸፍ የቻለው ሚስጥሩ ይኸው እንጂ ሌላ አይደለም። በአሁኑ ወቅት በሁለት ዓመት ወደኋላ ተመልሰን ሁኔታውን በህሊናችን ስንቃኘው ለአብዛኛው ህዝብ የህልውና ጉዳይ የነበረው መሬት አልባነት፣ ጭፈኝነትና ገባርነት ለበርካታ የአርሶ አደሩ አመጽ ምክንያት ሆኖ መቆየቱን እንገነዘባለን። የመሬቱ ጥያቄ ደግሞ ሊካድ በማይችለውና በነበረው የብሔረሰብ ጥያቄ የታጀበም ነበርና ያስነሳው የአርሶ አደር አመጽ የሚበርድ አልነበረም። ዛሬ ታሪክን በጭፍን መሰረት የበርካታዎች ልምድና አቋም ሆኖ ተገኝቷልና በዚያን ጊዜ በሃይማኖት ረገድ አብሎ በብሔረሰብ ደረጃ ልዩነት የለም ብለው ሊክዱ ቢጥሩም የነበረው የጭቆና ሀቃሌ ይላቸዋል። የአርሶ አደሩ የመሬት ባለቤትና የመብት ጥያቄ ዋናው የህዝብ መፈክር ሆኖ በተማሪዎች መሬት ላራሹ በሚል ተስተጋብቶ እነሆ እስከዛሬ ምላሽ ያጣ ጥያቄ ሆኖ አለ። በላብ አደሩ በኩልም ማህበሩን ለመመስረት ሲታገል አድማስ ይመታና ሲተካ እንደነበርም የነ አበራ ደሙን መስዋዕትነት ያስታውሳል የሚታወቅ ነው። የአጼው ስርዓት በተለይ ከጣሊያን ወረራ በኋላ የራሱን ውድቀት በአንጻራዊ ፍጥነት መጋበዙ የሚመዘገብ ነው። ይህ የቀድሞ መኳንንቶች ይሉ እንደነበረው ለመናጢ ድሃ ልጆች ትምህርት ቤት በመክፈቱ ሳይሆን መሰረቱ በጭቆናና በብዝበዛ ላይ በመሆኑ ነው ይባል እንደነበረው የፊውዳሎች ወይም ስያሜው ትክክል ባይሆንም ባላባታዊ መንግስት ስለነበርና በመደብ ልዩነት ላይ የተመሰረተ በመሆኑ ከስረ መሰረቱ ከህዝብ የተጣላ ነበር። ከነ ጀነራል መንግስቱ ነዋይ መፈንቅል ሙከራ በፊትም የነ ቢትወደድ ነጋሽ ነበር። ከነ ገርማሜም በኋላ በርካታ ሙከራዎች ቀጥለዋል። በባሌ፣ በነገሌ፣ በኦጋዴን፣ በደራሳ ከዚያም በጎጃም የነበሩት ደም ያስፈሰሱ አመጾች የሚረሱ አይደሉም። በትግራይ ቀኝ ገዢ እንግሊዞች ፊውዳሎቹን እና ንጉሳዊ ቤተሰብ ነበርን ባዮቹን ቆስቆሰው ያስነሱትን አመት ዛሬ ወያኔ ቁጥር 1 ወያኔ የሚለው ከርተው ከኤደን የመጡት ባመጡት አውሮፕላን ቢደበድቡም ዘው ተቀማን ባዮቹ አሳደሩን ባጤው ላይ ለማስነሳት ተንፈው አያውቁም ነበር። ይህንኑ ስሜትና ቁሾ ወያኔም ጸረ ሸዋ ባለው ጸረ አማራው ትግሉ ተጠቅሞበታል። ዛሬም ይህ ጸረ አማራ ስሜቱ ቤንዚኑን የሚያገኘው ከዚያው መሆኑ የሚታይ ነው። የኦጋዴንና የኤርትራ መጥቶችን በተወሰነ ደረጃ የባሌም የብሔር ጥያቄ ሊባል የበቃውን ይዘው የተነሱ ለመሆናቸው አጥቀን አፋኞች ምንኛ ቢንፈራገጡ ሊለውጡት ያልተቻለ ነው። የኤርትራ የኢድሪስ አዋቴና የጀብሃ አመጽ የተጀመረው በ1953 ዓ.ም ሲሆን ዛሬ ኤርትራን ለግንጠላ ቆሰቆሰ ተብሎ በታሪክ ላፕሪቶች የሚከሰሰው ተማሪ ትውልድ የረባ የለውጥ እንቅስቃሴውን ያበሰረው በ1958 ዓ.ም በመሬት ጋራሹ ሰልፍ ነበር። አንዳንድ ለጥቅማቸው ያደሩ ግለሰቦች ውጉስ ተማሪዎች በማለት የሚኮንኑት ኢሃፓማ የተመሰረተው በ1964 ዓ.ም ነበር። የአጼው ስርዓት ፌዴሬሽን የተባለውን ማፍረሱና ለአንድነት የታገሉ ኤርትራውያንን ጣል ጣል በማድረጉ ለአመጹ መስፋፋት ከነግብጽና አረቦች ባልተናነሰ አስተዋጽኦ አደረገ። ደርግም ሳህን መሸጫ ሱቅ እንደገባ ደንባራ በሬ ግራቀኙን አስተራምሶ ችግሩን ከመፍታት አንጻር ብዙ አስተዋጽኦ ሊያደርጉ ይችሉ የነበሩትን ጀነራል አማን አንዶምን ገሎ ሰላምና በድርድር ችግሩ ይፈታ ያሉትን ሁሉ በክህደት አውግዞ ወደ ጦርነት በማምራቱና በአስመራ ከተማ እስራኤል ባሰለጠነቻቸው ኮማንዶዎች በማሳነቁና ወጣቱን ወደ በረሃ በማስኮብለሉ ችግሩን አባባሰውና ለአማጽያኑ ከፍተኛ ጥቅም አበረከተ። ከዚያም ወዲህ ቀይ ኮከብ ዘመቻ ቢል እና ከአገር ጥሪ ሚዛኑ ሊለውጠው አልቻለም። ኮብላዩና አረመኔው ኮሎኔልም የራሱን መኮንኖች በመጨረሱና መፈንቅል ሞከሩብኝ ብሎ አያሌ ጀነራሎችን በመፍጀቱ ስልጣኑንም ኤርትራንም ለገምጻዮቹ አስረከበ። የሥርዓቱ ጥፋትና ድክመቶች ናቸው ኢትዮጵያን ወደብ አልባ ያደረጓት እንጂ ለኢትዮጵያ የታገሉትና የተሰጉት ወጣቶችና ታጋዮች አልነበሩም። ዘመናዊ ባንዳዎችና ሹምባሾች አልዋጥ ያላቸው ይህ ሀቅ ነው። በኡም ሀጀር በባሌ ወዘተ የተደረጉትንም ጭፍጨፋዎች መስማት አይፈልጉም። ትኩሱ ሬሳ ደረቁን አስረሳ ሆነና ታሪኩን የረሳ ስህተቱን ይዘግማል የተባለውም ችላ ተባለና ዛሬ ኃይሌ ኃይሌ የሚሉት ሁሉ አውቀውም ሆነ ባለማወቅ ያን ግፈኛ ስርዓት ቅኔ እየቀቡና በተፈጀው ክዝብ ደም እየቀደዱ መሆናቸውን ማስታወስ ያስፈልጋል። መንጌ መሌባዮችም ተመሳሳይ ማፈሪያዎች ናቸው። የአጼው ጊዜ ገባሩ ህዝብ 2/3 ምርቱን ለባላባቶቹ ማስረከብ እንዳለበት በህግ የተደነገገ ሲሆን አርሶ አደሩ ያጣ የነጣ ሆኖ ላስከፊ ረሃብ ተጋልጦ ማለቁ ደግሞ የሩቅ ዘመን ትዝታ አይደለም። የአርሶ አደሩን መሰረታዊ መሬት ላራሹ የሚለውን ጥያቄ ተገቢውን ዴሞክራሲያዊ መፍትሄ በመስጠት ፈንታ ደርጉ መሬትን በማገርና የመንግስት በማለት የማ መንግስት የሚለው አብይ ጥያቄ ህዝባዊ ምላሽን በተነፈገበት አርሶ አደሩን የመንግስት ጥፊተኛ አደረገው። የኮታ መንግስት እውን ሆነ። የገበሬው ድህነትና መከራ አየለ። ረሃቡ ተስፋፋ። በሚሊዮን የሚቆጠር ህዝብ በረሃብ ማለቁን ቀጠለ። በግዳጅ ዘመቻና በብሔራዊ ውትድርና አርሶ አደሩን ቆላው። በግዳጅ ሰፈራም አደህየው ጨረሰው። በወያኔ የሚቀጠለው ተመሳሳይ ነው። መሬት የህዝብ ተብሎ ወያኔና ህዝብ ተወራራሽ ቃላት ሆነው ተከሰቱ። ዛሬም የመሬት ዳራሹ ጥያቄ ዋናና አንገብጋቢ ጥያቄ ሆኖ የጊዜያችንም ትግል ዋና መፈክር ሆኖ ቀጥሏል። ለህዝብ ጥቅም መብትና ለዲሞክራሲ የታገሉት ተማሪዎችና ተራማጆች ያነሷቸው መሰረታዊ የህዝብ ጥያቄዎች ትግሉን ለማቀጣጠልና የአጼውን ስርዓት ውድቀት ለማምጣት ትልቅና የሚያኮራ ሚና ተጫውተዋል። ዛሬም ተመሳሳይ ሚና ይኖራቸው ዘንድ ሲጠበቅ ጋሬጣ የሆነው ወያኔ ያሰፈነው የጎጠኝነትን ክፍፍል መሆኑ ደግሞ ግልጽ ነው። አብዮትን አንፈልግም ስላሉት አይቀርም፣ ሞኞች ይሞኛሉ እንጂ። የህዝብ አመጽም የተንኮል ውጤት ሳይሆን የስርዓት መበስበስ መዛባት የሚያመጣው ነው። የአጼው አገዛዝ መውደቅ መዘግየቱና ጊዜ መፍጀቱ ነው አስገራሚ የነበረው። አብዮቱ ግን በኢዲሞክራሲያዊ መኮንኖች ስለተደናቀፈ የህዝብ ፍላጎት ሳይሟላ ቀረ። ፋሽስታዊ መኮንኖች ዛሬም ቢሆን ጭራቅነታቸውን መገንዘብ ያልቻሉ ወደ ስልጣን መጡ። ትግሉም እንደዚያው ቀጠለ። ያንም ቢሆን በ1983 ዓ.ም ደም የጠማው ማንም አገር ወዳድ አልነበረም። አለመታገል ግን ቃል ኪዳንና አገርን መክዳት በመሆኑ ቆራጡ ትውልድ ትግሉን ቀጥሎ ከፍተኛ መስዋዕትነትንም ተቀበለ። ይህ ትውልድም በዚያው ልክ ገንጣዮችን እየታገለ ሲሰዋ ዛሬ ዋና ጸረ ገንጣይ ነን ይሉ ያሉት ደግሞ ድምፃቸው አልተሰማ ደብዛቸው አልተገኘ ነበር ብንል ስህተት አይሆንም።
درجم اگر دوست کدر گو لگن سر آمیشش تو آکستم. عرمنی ماریو چون بیچ فر چفرت تو. از بن لاریوس لمان نساست لمرر تقل نمسوات النتیاب قطب رو چلو سایف تو سلام جم نه زاریم تقلو مقتلو یک دونو ماری تاچن یه دیگه تاچن دم تیاکی خونالدی. ماری لاغشو دهای مار دهنت ون چرای دلم. سرتوار درو لابون نمرتی کبر. دموکراسی اوی من گستیم مسات یکیتیان اول این نتیک کبر یه جبل این نتی رجالت کل نتیس فر یه ایمانوت ابلون ناریجون نت یکت موزه تبلویت ان استعیوت کجب آل درسم فصل تیماتوس لطاف دستانه تمرس آبیوس کریستیانو ناسلامو وندوسیتو و تاسو نازاون تچ تیبلو ناوس تدرو هلو بگاره تاگل ولگ جزازود کت استاد و آدرگات یه هذب نفرتی تای بس آبیوس نبر هلم بدلو نا قصلو يسمو نبار النانو دلق دباك كهيدو عرمانياوي شبرنا كتشفا يبلاي النتن بيزم تيتقلن وغر لي سبر بالمشارو بتراو ودو قطو عمرا يوم كلفو كفتو ياتيون زمن اكباباي كبرتيوش براسو منقستاوي كبرتيوش بيتاكان ايماي بجوني سوفيتي زوتا بيكادم باقراتشن لاقراتشن ادقاتي تشالة ليهوني ميشلهم بيهراوي كبرتي اتاكشاونجي على قلبتهم اگراوی بهراوی اکونومی گنبا میلو تیاکی تنو کرره و یعنی دگمو کلفو تلس رافش ببازه یا گریتوان اکونومی لرازو ویام بگوت اینیت درجایزو اگر اچنن لبادان شطه سطه بهلوم لوالاوی نت افر بلا یا تیون امریکا یه درگ سوویتی تکا و یعنی دگمو تملسو لامریکا انا بکلچو اللالو هلو شطه به برس سر درجا በማህበረ ሰብ ደረጃ ውድቀትና ድህነት የህዝባችን እጣሁኖ እስካሁንም አለ። ወያኔ ዛሬ የሚደረድረው የእድገት አሃዝ ከንቱ መሆኑ በግሃድ የሚታይ ሲሆን እውነታውን ወዳጆቹም አልካዱትም። ይህንንም የምናየው ነው። አገራችን ሚሊዮኖች የሚራቡባት ብዙ መቶ ሺዎች መጠለያ ያጡባት የተሰደዱባት ስትሆን ጥቂቶች ባለ ሚሊዮን ሆነው ጉሻ እንኳን ማገኘው ደግሞ ብዙ መቶ ሺህ መሆኑ አገራችን ላለችበት አስከፊ ሁኔታና ለደረሰው ውድቀት ምስክር ነው። ብዙሃኑን ገበሬና አርሶ አደር ከጭፈኝነትና ከብዝበዛ ለማላቀቅ በመሬት ላራሹ ስር እንዳስጨራሽ ትግል ተካሂዶ የባለባስ ስርዓት እንዲገረሰስ ቢደረግም ደርግ የሚባል አርመኒ ቡድን የህዝቡን ድል ቀምቶ የራሱን አምባገነናዊ ስርዓት በመመስረቱ በስልጣን በቆየበት 17 ዓመታት ውስጥ የመሬቱና የምርቱ ባለቤት የመሆን መብት ግን አልተረጋገጠለትም። ይብሱኑ መሬት ዳራሹ የሚለው መሬት በህዝብ ስም በወታደራዊ አገዛዝ ተተካ። ሲጣላውና ሲቀፈው የነበረው ለአመት ምክንያት የነበረው ጭፈኝነቱ በሌላ መልኩ እንዲቀጥል ተደረገበት። ትግሉ ግን ቀጥሎ የደርግ አገዛዝ ቢደረመስም ጭፈኝነቱን በባሰ ሁኔታ ያስቀጠለበት የባሰ ከፋፋይና ጎጠኛ የሆነ ቡድን ወያኔ በስልጣኑ ተቆጣጠረበት። ይህም በመሆኑ መሪንዳራሹ የሚለው የትግል መፈክር መሰረታዊ ይዘቱ አርሶ አደሩን ከብዝበዛ ማላቀቅ፣ ደሚያርሰው መሬት ላይ ብቻ ሳይሆን ጥሮ ግሮ በሚያመርተው ምርትና ግላዊ ንብረቱ ጭምር ለመወሰን ባለሙሉ መብት ለማድረግ የናውቀልሃለን አባዜ የሚጠናወታቸው የሱ የበላይ ጠባቂና ወሳኝ ከጫንቃው ላይ እንዳይቆናጠጡበት ለመከላከል ባገሩም ሆነ በራሱ የወደፊት ዕጣ ላይ እንደሌሎች የማህበረሰብ ክፍሎች ሁሉ በእኩልነት የበኩሉን ተገቢ ድርሻውን እንዲያበረክት ለማስቻል ነበር። አሁንም ነው መሬት ላራሹ የሚለው የአገር ባለቤትነትንም ገላጭ ነውና የተወሰነ አካባቢ እንዳሻ ለአንድ ብሔር በብቸኛ ባለቤትነት አሳልፎ ሰጥቶ በተጨቆኑ ብሔሮች ስም ሌላ አዲስ ፈላጭ ቆራጭ ለማንገትና የሌሎች ብሔር አባላትን ለምሳሌ የአማራ ብሔር ተወላጆችን በጠላትነት በመፈረጅ በቀያቸው ጭራሹን የመሬት ባለቤትነትን ነፍጎ ለማባረር መሳሪያ ለማድረግ አይደለም። አርሶ አደሩ በእኩልነትና በነጻነት መርህ ላይ መመስረት ከነበረበት ፌዴሬሽን በተለየ በቋንቋ ላይ የተመሰረተ ነገር ግን በጨቋኝነትና በመብት ረጋጭነት ካለፉት በባሰ አገዛዝ ስር እንዲወድቅ ተደርጎ ፍዳውን የሚያይበት ሁኔታ ተፈጥሮበታል። ዲም የተነሳ አርሶ አደሩ የመሬት ባለቤት ለመሆን አለመቻል ብቻ ሳይሆን ይባስ ብሎ መሬቱን እየተነጠቀ ተሳዷል፣ ተፈናቅሏል። መሬት ለባዳን ተሽጧል፣ ለሱዳን ተሰጥቷል። በመሆኑም መሬት ለአርሶ አደሩ ዋነኛውና መሰረታዊ የኑሮ ወይንም የገቢ ምንጭ ብቻ ሳይሆን የፖለቲካና የኢኮኖሚ ጥያቄ ነውና ዛሬም እንደቀድሞ አርሶ አደሩና ገበሬው የመሬት ባለቤት ለማድረግ በነጻ የመደራጀት መብቱ እንዲከበር መታገል መሰረታዊ የሚሆነው በዚሁ ምክንያት ነው። በማህበረሰብ ኑሮ ደረጃም ያለው መከራ የሚታወቅ ነው። ዛናት ሳይቀሩ ለሙት ተዳርገዋል። ወጣቶች ለዘመናዊ ባርነትም ተልከው በዘረኝነት በመስቀያይ ላይ መሆናቸው የነሳውዲ አካርና ሊባኖን ግፍ ይገልጻል። መልካም አስተዳደርና ዲሞክራሲ ስር ሊሰዱ ቀርቶ ደብዛቸው ተፈልጎ አይገኝም። ዜጎች ከህግ ውጭ የተለያዩ ምክንያቶች እየተፈጠሩ በቁጥጥር ስር ይውላሉ፣ ደብዛቸው እንዲጠፋ ይደረጋል። ያለ ፍርድ ቤት ትእዛዝ ዜጎች በተለየም የሥርዓቱ ተቃዋሚ ተብለው የሚጠረጠሩ እንዲታሰሩና እንዲታፈኑ ይደረጋሉ። አድሎ በጣም የሰፈነ በመሆኑ በፍትህ ጉድለት የሚሰቃየው የዜጋ ቁጥር በርካታ ነው። ሙስና በጣም ከመባባሱ የተነሳ የህዝብ የነቀርሳ በሽታው ሊሆን በቅቷል። የኑሮ ውድነቱ የዋጋ ንረቱ ከእጅ ወደ አፍ ለሚኖረው ብዙሃኑ ህዝብ ቀርቶ መለስተኛ ገቢ ላለው መካከለኛ ክፍል እንኳ ለመቋቋም እየቸገረው ያለበትን ሁኔታ በወያኔ መጠነ ሰፊ ፕሮፓጋንዳዎች ተነው እንዲጠፉ አልሆኑም። ተቀጥሮ የሥራ ደሞዝ ለማግኘት እድለኛ የሆነ ዜጋ እንኳ ሳይቀር በአግባቡ አስፈላጊ የሆኑትን የምግብ እህሎችን ሸምቶ ቤተሰቡን ቀርቶ ራሱንም በግል ደረጃ ኑሮውን ለማሸነፍ የሚችልበት አቅም እያጣ ያለበት መሆኑ በገሃድ የሚታይ ነው። በርካታው ህዝብ አሁንም ከድህነት ወለል በታች ለመኖር መገደሉ ብቻ ሳይሆን ገነባን አስገነባን እያሉ ለፕሮፓጋንዳ ፍጆታ ሲሉ በቁጥጥራቸው ባሉት የዜና ተቋማት እንዲታዩ ከሚያደርጓቸው ግንቦች ጀርባና ከመንገዶች ጥግ ባሉት ጢሻዎች ለመኖር የተዳረጉ በርካታ ዜጋዎችን ማየቱ የሥራቸው ውጤት ናቸውና ለማየት ይቀፋቸዋል። ልጆቹ ሲራቡ ለማብላት፣ ሲታመሙ ለማሳከም፣ ተንከባክቦ ለማስተማርና ለአቅመ አዳም ለማድረስ አቅም ያጣው የዜጎች ቁጥር ግምቱ ከፍተኛ ሲሆን በሚከተሉት ፖሊሲ ምክንያት ችግሩን ለመቅረፍ የማይቻል በመሆኑ ተባብሰው ቀጣይ መሆናቸው ግልጽ ነው። በእርግጥም በወቅቱ ሰፍኖ ያለው የፖለቲካ ማህበራዊ ባህላዊና ኢኮኖሚያዊ ሁኔታ በኢህአፓና በአገር ወዳድ ዜጋ ሲቃኝ ኢትዮጵያና ህዝቧ በጣም አሳሳቢና አደገኛ ሁኔታ ላይ መሆናቸውን እሙን ነው። የጤና ስርዓቱ በአግባቡ አለመስፋፋቱ እንዳለ ሆኖ የህክምና ባለሙያዎች መሳሪያዎችና መድኃኒቶች በሚያስፈልጉት ደረጃ ለማዳረስ ባለመቻሉ የባህል ሐኪሞችን የሚያዘወትረው ዜጋ ቁጥሩ እየጨመረ ይገኛል። የጤንነት ሁኔታን በመጠበቅ ሊወገዱ የሚችሉ ቀላል በሽታዎች የሚጠቃውና ለሞት እየተዳረገ የሚገኘው ዜጋ በተለይ በገጠሩ አካባቢ ከፍተኛ ነው። ለህክምና ምርመራ የሚጠየቀው ዋጋ ብዙሃኑ በወር ከሚያገኘው ቋሚ ደሞዙ ያውም ስራ ለማግኘት እድሉን ካገኘ በጣም ከፍ ያለ ነው። በዚህም የተነሳ የጤና ተቋማትን እና ክሊኒኮችን መጎብኘት ቀርቶ በአጠገባቸው ማለፍ እንኳ የሚሞከር አይደለም። በዓለም አቀፍ ደረጃ የተከሰተው የፋይናንስ ቀውስ እያሳረፈ ያለው ችግር እንዳለ ሆኖ ከውጭ ንግድ መቀነስ፣ የኤሌክትሪክና የውሃ አቅርቦት ቀውስ፣ የሲሚንቶና የውጭ ምንዛሪ እጥረት ተዳብሎበት ባልጠበቀው ሁኔታ በሰርቶ አደሩ ህብረተሰብ መካከልም የራሱን አሉታዊ አስተዋጽኦ ያሳረፈ በመሆኑ በእንቅርት ላይ ጆሮ ደግፍ እንዲሉ የህዝቡን ችግር ይበልጥ አባብሶታል። ዛሬም ከ23 ዓመት በኋላ በቀን 3 ጊዜ እንዲመገብ እናደርጋለን ተብሎ በተፈከረበት አገር የኢኮኖሚ እድገት ስታቲስቲክስ እንዳሻ ቢደረደር ህዝብን ከልመና፣ ከጎዳና ተዳዳሪነት፣ ከጦርነት አባዜ፣ ከድህነት ለመታደግ አልተቻለም። ከጥቂት ቀናት በፊት ያገዛዙ ጠቅላይ ሚኒስትር ለምክር ቤት ተብዬ አባላት ባቀረቡ ሪፖርት አማካይ የብሔራዊ ምርት በ9.7% አደገ ተብሎ በሚነገርበት ሰዓት በብዙ ሚሊዮን የሚቆጠሩ ዜጎቻችን በረሃብ እየተሰቃዩ መሆናቸው ግልጽ ሲሆን ህዝቡ በተለያዩ ቀላልና ከባድ በሽታዎች እየተጠቃ መከላከያ ባላገኘበት፣ ንጹህ ውሃ ማግኘት ባልተቻለበት፣ ከዚሁም ጋር የተያያዘው ተገቢ የሆነ የመጸዳጃ ቦታ ለብዙሃኑ ባልተዳረሰበት፣ በጤና ጉድለት ከጊዜ ወደ ጊዜ እየተሰቃየ ባለበት፣ በብዙ ቦታዎች የተለጠፉ የጤና ማስታወቂያዎችም ሆኑ የሚነገረው የእድገት አሃዝ ትርጉመ ቢስ ናቸው ማለት መፈረጁ የሚያስገርም አይሆንም። ሕይወተ ቢስ አሃዝ ሕይወትን እንደማያፈራ የበርካታ አፍሪካ ሀገራት ተመክሮም የሚያረጋግጠው ይህንኑ ነውና። ከሁሉም በላይ የሚያሳዝነውና አገር ወዳዱንም የሚያበሳጨው በርካታ ዜጎቻችን በድርቅና በረሃብ ጥቃት የተነሳ ለባዕዳን እርስ በርስ ጠባቂነት የመዳረጉ ሁኔታ ቀጣይ የመሆኑና ያስከተለው የማህበራዊ ቀውስ አስከፊነቱን ሲገነዘብ ነው። ለዚህ ጉስቁልናና ችግር ተዳርጎ መታየት አላስችል ብሎት ቤተሰቡን ጥሎ መሰደድ ማሳፈሩ ቀርቶ በዘመናዊነት እየታየ ያለበት ነው። ለጋ ሴት ልጆች ከዘመናዊ ባርነት አንስቶ ኢሰብአዊ ለሆነ ተግባር እንዲሰማሩ ከመደረግም የተደረሰበት ሁኔታ የእስቴቶቻችንን መዝቀጥ አመላካች እንደሆነ ግልጽ ነው። እነዚሁ ሁሉ ያገዛዙ ፖሊሲዎች ያመጧቸው አሳዛኝ ክስተቶች ሊካዱ የማይችሉ የዘመናችን ቀጣይና ዘላቂ ችግሮች ናቸው። ለዚህም ነው በዚህ ሁኔታ እድገት ተገኝቷል እየተባለ የሚነዛው ፕሮፓጋንዳ ህዝብን ለማሞኘት የሚደረግ ጥረት ከመሆን ያላለፈና ራስንም ለትዝብት መጣል ነው በሚል እየተሰጠ ያለው አስተያየት በጥቂት የቀድሞ ስርዓት አላሚዎችና በተቃዋሚ ምሁራን ሳይሆን በበርካታው ህዝብ ነው። ይቁሉ የሚሆነው ደግሞ በልመና በርሃብና በጦርነት ታውቀችው ኢትዮጵያ በእድገት ተፍታስ መግበን ታሪክ እንሰራለን ተብሎ በወያኔ አገዛዝ እየተለፈፈ ባለበት ሁኔታ ነው። በዚህም የተነሳ ነው ቀደም ብሎ እንደተገለጸው ዛሬም እንደበፊቱ ሰብአዊና ዲሞክራሲያዊ መብቶችን ለማስከበር በመልካም አስተዳደር ለመመራት የገቢውን መጠን የሚያሳድግበት ስልት ለመቀየስና ሰላማዊና መልክ ያለው ኑሮ ለማግኘት አሁንም ህዝባችን በከፍተኛ ናፍቆት የሚጠብቀው ብቻ ሳይሆን ለማሳካትም እየታገለ የሚገኘው። ስለሆነም አንደኛው አመት በሌላ በተተካ ቁጥር መጪው ምን እንደሚሆን ለመገመት የሚቻልበት ሁኔታ የተዘጋ ከመሆኑ በላይ የወያኔ የኢኮኖሚ ፖሊሲዎች እያስከተሏቸው ያሉ በርካታ የኑሮ ችግሮች ከአመት አመት እየተሸጋገሩ ያሉ ብቻ ሳይሆኑ እየተባባሱን በመቀጠላቸው በይሻል ይሆናል የተስፋ ኑሮ እንኳ ለመኖር ጭላንጭል ማየት የማይቻልበት ደረጃ ተደርሷል። የደምዛ ጨለማ አንዣቦበት ይገኛል። ከዚህም ሳቢያ ለችግሮቹ ቀጣይነት በስልጣን ላይ ያለው አምባገነናዊ አገዛዝ በመሆኑ ከሱ መፍትሄ መጠበቅ ካቆመም 10 ዓመታት አልፈዋል። በአባሪና በተባባሪነትም ከአገዛዙ ስር የተቆለቆሉትን አስመልክቶማ እርባና ቢስ መሆናቸውን በተደጋጋሚ ስላረጋገጡለት በመጀመሪያ አካባቢ የነበረው ጭላንጭል ተስፋ እንኳ ያጨለሙበት በመሆናቸው ከነሱ ምንም አይጠብቅም። የተወሰኑ ክፍሎች ደግሞ በተቃዋሚነት ስም ትግሉን የሚያሽሞኖሙኑ በርባናቢስነት የታወቀ ምርጫ ተብዬ በተቃረበ ወቅት የወያኔን የተበላሸ ገጽታ ለማቆነጃጀት የሚርመተመሱትን የትግሉ ደንቃራ ብሎ የፈረጃቸው ስለሆነ የሚጨነቅበት እንዳልሆነ የሚታይ ነው። በተለያዩ የፖለቲካና ህዝባዊ ድርጅቶች ውስጥ ተሸጉጠው አገዛዙን የጠሉ እያስመሰሉ በተግባር ግን የሱን መሰሪ ተንኮል በማራባትና ተግባራዊ ለማድረግ እየጣሩ ያሉትን ከአገዛዙ የሚለዩበት ሁኔታ ልታይ እያለው ይልቁንም አንድ አካል አንድ መንፈስ እየሆኑበት በማግኘቱ ችግሩን የሚያቃልሉለት የመፍትሄ አካል ሳይሆኑ ይብሱሉ እያባባሱበት በመሆናቸው መጨነቁን ካቆመ አመታት አልፈዋል። በአጠቃላይ እነዚህ ኃይሎች ህዝባችን የራሱንም ሆነ የሀገሩን የወደፊት እንጣ ለመወሰን እንዳይችል ጋሬጣ የደቀኑበት፣ ዴሞክራሲያዊና ሰብአዊ መብቶቹን እንዳሻረገጡበት፣ የልቡንና ብሶቱን ተናግሮ ለችግሮቹ መፍትሄ እንዳያፈላልግ አፉን የለጎሙበት፣ ለመቃወም ሲሞክር ደግሞ እጣው ዘብጥያ አለፍ ካለ ደግሞ ደብዛውን በስውር ማጥፋት የተለመደ ተግባራቸው ነውና የሚወገዱበትን ስልት ከመንደፍ ውጭ ሌላ አማራጭ ሊኖረው አልተቻለውም። የህዝብ እኩልነት ዘበት ሆኖ ወያኔ በብሔረሰብ ላይ ተመስርቶ ያሰፈነው የክልል አገዛዝ አገሪቷን ለግንጠላና ፍጅት እያመቻቻት ነው። እድሜ ለኢትዮጵያ ህዝብና ላስተሳሰረው ታሪኩ እንጂ በወያኔ ሙከራማ አገራችን ብትንትኗ በወጣ ነበር። ያለው ስርዓት ይዘቱ የእኩልነት ሳይሆን ጥርሱን ያገጠጠ ዘረኝነትና ልዩነት የሰፈነበት ነው። ወያኔ በቋንቋ ላይ ተመስርቶ የገነባው የክልሎች አወቃቀር አንድነትን ከመፍጠር ይልቅ ለክፍፍል የተመቻቸ ሆኖ ተገኝቷል። የተወሰኑ አካባቢዎች ያለ ነዋሪው ፍላጎትና ይሁንታነት በግድ እንዲጠቃለሉ ተደርገው ለጭቆናና ለሁለተኛ ዜግነት ተዳርገዋል። ዜጎች በሰላም አብረው ተባብረው ተከባብረው እንዲኖሩ የሚያስችል ሳይሆን በተለያዩ አካባቢዎች እንደሚታየው ይበልጡኑ ለግጭቶች መሰረት ሆኖ የበርካታ ዜጎች ህይወት ጠፍቷል፣ የህዝብ ሀብትና ንብረት ወድሟል፣ ለአካልና ለመንፈስ ጉዳት ተዳርገዋል፣ ከቀያቸው ተባረዋል። ተደጋግሞ እንደተገለጸው የማንኛውም ብሔረሰብ ድርጅት ኢትዮጵያዊነትን የማይወክል እንደሆነ ነው። ይህም ሲባል አለምክንያት አይደለም። ማንኛውም ብሔረሰብ በቁጥር ይነስ ይብዛ፣ በአሰራሩ ይጥበብ ይስፋ፣ በብሔረሰብ ስም አስተሳሰብና እምነት ላይ ተመስርቶ እስከተደራጀ ድረስ አስተያየሙና አስተሳሰቡ ባህሪውና ተግባሩ ከመጠሪያው ጋር የሚሳሳቡ ውስጣዊ እንቅስቃሴውና የፖለቲካ ህይወቱ ያንኑ አይነተኛ መከሰቻ የሆነውን ብሔረተኝነት የሚያጠናከሩ የሆኑ ጉዞው ነው የሚቀጥለው። ላለፉት 23 ዓመታት የወያኔ የፌዴሬሽን ቀመር ተግባራዊ ሆኖ የተገኘው ተመክሮም የሚያመላክተው ይህንኑ ነው። ወያኔ የበላይ ጠባቂነት ህዝባችን የሚሉትን ያለነሱ ፍላጎትና ይሁንታነት ከጫንቃዎቹ እንዲቆራጠጡ አድርጎ ይህንን መከረኛ ህዝብ በከፋ ደረጃ እየበዘበዙትና እየበደሉት ይገኛሉ። ታሪክን በማዛባት ላይ የተመሰረቱ የተወሰነ የመሬት አካባቢዎች በይገባኛል ጥያቄ ግጭቶች እየተፈጠሩ አዳዲስ ቅራኔዎች እየተከሰቱ መኖር የሌለባቸው ልዩነቶችን በህዝብ መካከል ሰርገው እንዲገቡ እየተደረጉ ናቸው። የይስሙላ እንኳንና ያለበላይ ጠባቂያቸው የክልል ባለስልጣናት በክልላቸው የመወሰን ስልጣን የላቸው። በመሆኑም የመላ ኢትዮጵያውያን ህዝብ መብትና ነጻነትን ለመጠበቅ ጥቅሙንና ፍላጎቱን ለማራመድና ለማሟላት በእኩልነት ላይ ለምትመሰረት ኢትዮጵያዊ ሀገራችን بقارا فاند النهل مقوم مياسكلوني تاس فالتفتر درس دقمو شبرو كالطايل مهونو يما يستقبلنو يان لفتاريك يودا فيتو مستوص بيتشاسايهون لودا فيتو يمي مطاون يزاريو تقباراتشين يوسنوا اللي بالالدنا أربع عند ميادي عوشنا قبادتو أربع ولتنياون لمشين يتبمي قريب بذوات إحفا كلاي بصفاتي تزرز زروت لدرجتو من مساتنا بكالطايلنا بس أناس لمستقل مساراتي هونوت በካቲት 66 ከህዝብ ጋር አንስቶ በስፋት የተንቀሳቀሰባቸው ጥያቄዎች ዛሬ ካርፓውልስ ተመታት በኋላ ምላሽ አለማግኘታቸው በአሁኑ ወቅት ህዝባችን ለሚገኝበት ሁኔታ የሚመሰክሩ ናቸው። በርግጥም ከዛሬ 42 ዓመት በፊት የነበረው የፖለቲካ ማህበራዊና ኢኮኖሚያዊ ሁኔታ የግዴታ ይህንን ድርጅት ባንጋፋነት አመጾ መውለድ የነበረበት እንደሆነ ታሪክን ጥላሸት ለመቀባት የሚደረደሩ ካልሆኑት በስተቀር ህዝባችንን የትግል ታሪክ በቅርበት የሚከታተሉ የፖለቲካ ሊቃውንትና የስነ ምግባር ተመራማሪዎች ከሁሉ በላይ ደግሞ ችግሩንና መከራውን አብሮ እየተቋደሰ መጥፎውንም ሆነ መልካሙን አብሮ እያሳለፈ የሚገኘው ህዝባችን የሚመሰክረው ነው። የችግሮቹ ቀጣይነት መላ ህዝቡን በማመሰቃቀል የሚታዩና በህዝቡ ፍላጎት መስፊዬ የሚሹ ናቸው። ካለፉት በባሰ ደረጃ ቀጣይ እንዲሆኑ በዋና ተጠያቂነት ተፈጽሞ በሚያምንባቸው የተበክልቶች አገዛዙን ከስልጣኑ ማስወገድ የግዴታ የሚሆነው ነውና የትግሉ መሰረታዊ ዓላማ ምንና ለምንስ እንደሆነ በማጠይቀን ለግዴታ እየቀረቡ የሚገኙትን በዚሁ ምክንያት እንጂ በሌላ አይደለም። ስባችንም በትግሉ መወገድ ያለበት ዋነኛ ጠላቱ ማን እንደሆነ ያረጋገጠና መክፈል የሚገባውን መስዋዕትነት እየከፈለ መሆኑ እያደረጋቸው ባሉት እንቅስቃሴዎቹ ግልጽ እያደረገ ነው። በዚህ ላይ ምንም አይነት ብዥታ የለበትም። ጭንቀትና ብዥታ ያለባቸው በጫንቃው ላይ ለመቆናጠጥ የሚቋምጡ ቡድኖች ብቻ ናቸው። በዚህ አቋማቸው ፈልፋቸው ካገዛዙ ጋር መሆኑን ያበሰሩ ያሉበት ከታሪክ ጋርም የተላተሙበት ብቻም ሳይሆን ራሳቸውን ለባርነትና ለጭቆና ሰለባነት ለመዳረግ ዳግም የሚሉ ናቸው። ለዚህም ነው አገዛዙንና የመሰረተውን ስርዓት የራሱ ህግ አገዛዝ በመጠቀም በጥገና ሂደት ማስተካከል ይቻላል በሚል ከሱ ጋር የተቃቀፉና ሶስተኛ አማራጭ በማለት ጥቂቶች ያቀነቀኑ እንደነበሩት ህይወተ ቢትና አፋፋሪ መሆናቸውንና ሊሰራም እንደማይችል ባለፉት 22 ዓመታት በችግሮቹ ቀጣይነት የተስተዋለ ነው። ይህም የህዝብ ፍላጎት የሆነውን መሰረታዊ የለውጥ መንገድ ተቃርኖ መገኘት በመሆኑም በብዙሃኑ ዘንድ ተቀባይነት እያጣ ለመሄዱም በትግሉ ሂደት በግልጽ የታየ ነው። ለዚህም ነው ለፊታችን ቀርቦ ያለው ምርጫ አንድና አንድ ብቻ ነው ተብሎ አጽንኦት በተሞላበት ሁኔታ እየተገለጸ የሚገኘው። ይህም ምስጢር ሳይሆን የሰፊውን ህብረተሰብ ክፍል እንቅስቃሴ በሚያጠናክሩና በሚያስተባብሩ ጥያቄዎች ዙሪያ ማታገል፣ ማደራጀት፣ አቅጣጫ ማሳየት፣ አመራር መስጠት ሲሆን በዚህም በበኩሉ ትግሉ ከማን ጋር የሚለውን የመተባበር ጥያቄ ምላሽ ሰጭና የትኩረቱንም አቅጣጫ ጠቋሚነት በሚገባ ተገንዝቦ መጓዝን ነው። ባጭሩ የሁሉም አገር ወዳድና ለህዝብ ቀናኢ የሆነ ኃይል ሁሉ ትኩረቱ ወደ ህዝብና ከህዝብ ጋር አሳናውሃ መሆንን ነው። ይህ ብቻ አይደለም። በተናጠል መጓዝና የህዝብን ፍላጎት ስኬታማ ለማያደርግ ለታሪክ ሽሚያ መንፈራገጡ ጀርባ መምለጥና ለህዝብም አላስፈላጊ ጉዳትን ማስከተል መሆኑንም ያለፉት ዓመታት በሚገባ ያመላከቱት አካሄድ ነው። ይህንንም ተገንዝቦ ለአገዛዙ ድርጊቶች የሚመጥኑ ሁለገብ ስልቶችን እንደ ወቅቱና አስፈላጊነት ተግባራዊ ማድረግ የግድ ነው። አምባገነንና አፋኝ አገዛዝ በተባበረና በተጠናከረ የህዝብ ትግል ይወገዳል። ድል የኢትዮጵያ ህዝብ ነው።
ግንባርክና ታየ ግንባርክና ታየ ግንባርክና ታየ ግንባርክና ታየ ግንባርክና ታየ ለመድብ ለፋሲ ቀድሞ የታገለ ለቀይ ተባላሚ ቀድሞ የታገለ ህግ የበላይ ይሁን ግን ለከተማ አልከው ሉዓላዊነት በቅርብ ያስከው ያገልክብር መላሽ ኢሃፋውነት ነው የህዝብ ተስፋነ ግንባርክና ታየ። Goodbye to my fire.